ከልደቱ ከሕፃንነቱ እና ከስቅለቱ አጋጣሚዎች ውጪ እመቤታችን ድንግል ማርያም በኢየሱስ ሕይወት ውስጥ ብዙ ቦታ አልተጠቀሰችም። ነገር ግን 3 ዋና ዋና ቦታዎች ላይ ተጠቅሶ እናገኛታለን። እነዚህ 3ቱ ቦታዎች እያንዳንዳቸው በጣም ወሳኝ የሆነ ሚና ነበራቸው። የመጀመሪያው የቃና ዘገሊላ ሰርግ በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11 የተጠቀሰው ሲሆን፣ ሁለተኛው ደግሞ ኢየሱስ በሕዝብ በተከበበ ቤት ውስጥ በማስተማር ላይ ሳለ ነው። ይህም በማቴዎስ ወንጌል በምዕራፍ 12 ከቁጥር 46 እስከ 50 የተጠቀሰው ሲሆን፣ በመጨረሻም በመስቀል ላይ ተሰቅሎ በሞተ ጊዜ ነው። የዮሐንስ ወንጌል ምዕራፍ 19 ከቁጥር 27 ጀምሮ ኢየሱስ ከሐዋርያቱ ጋር በቃና ዘገሊላ የሰርግ ግብዣ ላይ ሳለ እናቱ ማርያም ወደ እርሱ ቀርባ ወይን እኮ የላቸውም አለችው። ሙሽራውና ሙሽሪት ሀብታሞች አልነበሩም። ስለዚህ የነበራቸው ወይን ብዙም ሳይቆይ ተዳክሞ አለቀ። ማርያም ይህንን ቃል በኢየሱስ ፊት ስታቀርብ የሙሽሮቹ በዓል ከተጋረጠባቸው የውርደት አጋጣሚ ታድጋቸዋለች። ተአምር በእርግጥም አስፈላጊ ነበር። ነገር ግን ኢየሱስ ለማርያም የሰጣት መልስ የተቃውሞ የሚመስል ነበር። አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም የሚል ነበር። ኢየሱስ በማርያም ፊት የቆመው እንደ ልጅ ሆኖ ሳይሆን የአባቱን ፈቃድ እንደሚፈጽም አዳኝ ሆኖ ነው። ማርያምም የ12 ዓመት ሕፃን ልጇ በቤተ መቅደስ በቀረ ጊዜ ፈልጋ ብታገኘው ስለምን ፈለጋችሁኝ? በአባቴ ቤት እሆን ዘንድ እንደሚገባኝ አላወቃችሁምን? የሉቃስ ወንጌል ምዕራፍ 2 ቁጥር 49። በዚህም ጊዜ መልስ ሳትሰጥ ቀረች። ነገር ግን ኢየሱስ ጥያቄዋን እንደ መለሰላት አውቃ ነበርና አገልጋዮቹን ጠርታ እርሱ የሚላችሁን ሁሉ አድርጉ አለቻቸው። ከሰጣት መልስ በተቃራኒው ኢየሱስ ተአምር እንደሚሠራ እርግጠኛ ነበረች። ይህም ከውስጧ የነበረው መገለጥ የሰጣት ዕውቀት ነው። ይህም ዕውቀት ለእግዚአብሔር እና ለልጇ ራሷን ዝቅ አድርጋ በትሕትና መቅረቧ የሚያመጣው ሽልማት ነው። እንግዲህ በሙግት ሳይሆን ትሕትና በተሞላበት መንፈስ በመቅረቧ ኢየሱስ ተአምር እንዲያደርግና ክብሩን እንዲገልጥ፣ በዚህም የመጀመሪያዎቹ ሐዋርያት በእርሱ ላይ ያላቸውን እምነት እንዲያጸኑ አደረገች። ይህ የተአምራት ሁሉ የመጀመሪያ የሆነው ተአምር በማርያም ምልጃ ተከናወነ። ደቀ መዛሙርቱም በእርሱ አመኑ። ጊዜው ኢየሱስ በገሊላ ክፍለ አገር እየተዛወረ የሚያስተምርበት ጊዜ ነበር። በአንድ ወቅት በሚያስተምርበት ቤት ዙሪያ እጅግ ብዙ ሕዝብ ተሰብስቦ ትምህርቱን ያደምጥ ነበር። በእርሱ ላይ የነበረው ተቃውሞ እየጨመረ ነው። ሕዝቡም እያመነታ ነበር። አብርሃም አባታቸው በመሆኑ ብዙ አይሁዳውያን እግዚአብሔር ለእነርሱ የተለየ ፍቅር እንደነበረው እርግጠኛ ነበሩ። በዚህ መሃል የኢየሱስ እናት ድንገት ከወንድሞቹ ጋር ብቅ ብላ ሊያነጋግሩት እንደሚፈልግ ጠቅሰው መልእክት ላኩበት። በዚያ ቆመው የነበሩት ኢየሱስ ትምህርቱን አቋርጦ ይወጣል ብለው ነበር፣ ግን አልሆነም። ይልቁንም እጁን ዘርግቶ ወደ ሐዋርያቱ እያመለከተ እነሆ እናቴና ወንድሞቼ፣ በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ እህቴም እናቴም ነውና አለ። የማቴዎስ ወንጌል ምዕራፍ 12 ቁጥር 49ና 50። በዚህ ላይ ኢየሱስ በሚመሠርተው አዲሱ የእግዚአብሔር መንግሥት ውስጥ የሥጋ ዝምድና የዘር ሐረግ ዋጋ ቢስ ስለ መሆኑ፣ ከአብርሃም ነገድ መሆን ከእንግዲህ እንደማያዘልቅ በግልጥ ለአይሁዳውያን መናገሩ ነው። ሐዋርያቱም ከዚህ ንግግር ተምረዋል። የሐዋርያዊ ጥሪው ከደምና ከሥጋ ወይም ከዘር ሐረግ ግንድ ጋር የተያዘ እንዳልሆነ ተገንዝበዋል። ተልእኮው በጣም አስፈላጊ በመሆኑ ዋናው ነገር የእግዚአብሔርን ፈቃድ መፈጸም ብቻ ነው። ምናልባትም ወንድሞቹ ኢየሱስ ረፍት አልባውን ተግባር ለአፍታ ጋብ እንዲያደርግ ፈልገው ይሆናል። ለእርሱ ትርፍ ጊዜ አልነበረውምና ማርያም የመጣችው ለራሷ ሌላ ምክንያት ሊሆን ይችላል። እናቱን ያዋረዳት ይመስል ይሆናል። እዚያ በቆሙት ሰዎችና በሐዋርያቱ ላይ በጣም የተለየ ስሜት ሊፈጠር ይችል ይሆናል። ነገር ግን እናቱ ስለምን እንደሚያወራ ታውቃለች። የእርሱ የመሲህነት ተግባር እናት ልጇን ለማየት ካላት ናፍቆት የበለጠ አስፈልጊ መሆኑን ታውቃለች። ሌላ እናት ብትሆን ኖሮ በልጇ ንግግር ተከፍታ ፊቷን አዙራ ትመለስ ነበር። ማርያም ግን በድጋሚ ለእግዚአብሔር ቅዱስ ፈቃድ ራሷን ታዛዥ አድርጋ እናያታለን። የልጇ የማዳን ሥራ በሚያስፈልገው መልኩ መሥዋዕትነት መክፈል እንዳለባት በሚገባ ታውቃለች። ከዚህ በኋላ እመቤታችን ከወንጌል ታሪክ ውስጥ ለጥቂት ጊዜ ተሰውራ ትቆያለች። ነገር ግን ልጇ የዓለምን ኃጢአት ተሸክሞ ራሱን በሚያዋርድበት እጅግ አሳዛኝ ሰዓት ላይ እንደገና እንደ ፀሐይ ብቅ ትላለች። በጎልጎታ መንገድ ከልጇ አጠገብ ሆና በመጓዝ የስምዖን መራራ ትንቢት ይፈጸም ዘንድ መሥዋዕት ትሆናለች። የአንቺን ነፍስ የሐዘን ሰይፍ ሰንጥቆ ያልፋል። የሉቃስ ወንጌል ምዕራፍ 2 ቁጥር 35። ማርያም በጎልጎታ ቆማ ስንመለከታት ልጇ እየሞተ እንዳለባት እናት ሳይሆን የዓለም አዳኝ የመድኃኔ ዓለም እናት ሆና ነው። ኢየሱስም ለሚወደው ደቀ መዝሙር እንዲህ ይለዋል፣ እነኋት እናትህ። ለእናቱም ደግሞ እነሆ ልጅሽ ይላታል። ልጇ የመሆን ስጦታን የተቀበለው ሐዋርያ በኢየሱስ ክርስቶስ ደም ከተዋጁት ሁሉ ጋር የማርያም ልጅ ሆኖ እናትነቷን ይጋራል። ይህ እንግዲህ እርሷ በመጨረሻ ለከፈለችው ፍጹም ምሉእ የሆነ መሥዋዕትነት እግዚአብሔር የሰጣት መልስ ነው። በዚያን ጊዜ እነዚህ ቃላት የነበራቸውን ወደር የለሽ አስፈላጊነት የተረዳ ማንም ሰው አልነበረም። ማርያምም ብትሆን የ12 ዓመት ልጅ በቤተ መቅደስ በቀረ ጊዜ ስለ አባቱ ፈቃድ ሲናገር የተረዳችው በከፊል ነበር። ነገር ግን ከሞቱ እና ከትንሣኤው ከእርገቱና ከመንፈስ ቅዱስ ምጽአት በኋላ አዲሲቷ ቤተ ክርስቲያን ትንሽ በትንሽ ማደግ ስትጀምር ይህኔ ማርያም ልጇ በመስቀል ላይ የሰጣትን ተልእኮ በምልአት ተረዳችው። ስለ መሲህ ትንቢት ፍጻሜ የሚተርከው የአዲስ ኪዳን መጽሐፍ ስለ መሲሁ እናት የጠቀሰው በጥቂቱ ከሆነ በብሉይ ኪዳን እርሷን የተመለከተ በርካታ ነገር ይኖራል ብለን መጠበቅ የለብንም። ቃል በቃል ስንመለከተው በቀጥታ ስለ እርሷ የተጠቀሰው በሦስት ቦታዎች ላይ ብቻ ነው። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14፣ በትንቢተ ሚኪያስ ምዕራፍ 5 ቁጥር 2 እና 3፣ ትንቢተ ኤርምያስ ምዕራፍ 31 ቁጥር 22 ላይ ነው። እዚህ ላይ ብዙ ጊዜ እንደ ማስረጃ የሚጠቀሰውን ዘፍጥረት ምዕራፍ 3 ቁጥር 15ን መደመር ይቻላል። ቃል በቃል ስንተረጉመው ሴቲቱ ሔዋን ስትሆን ሰው ልጆችን በሙሉ ትወክላለች። እርሷም የእባቡን አናት እንደምትቀጠቅጥ ተነግሯል። ነገር ግን ይህ ትንቢት ፍጻሜውን የሚያገኘው በሔዋን አንድ ልጅ ነው። እርሱም ኢየሱስ ክርስቶስ ነው። ማርያም የእባቡን ራስ ትቀጠቅጣለች። ጥንታዊቷ ቤተ ክርስቲያን ምስክርነቷን እንደምትሰጠው በማርያምና በእባቡ መካከል ትልቅ ጠላትነት ሰፍኗል። የእባቡን አናት የሚቀጠቅጠውን ኢየሱስን የወለደችው ማርያም ናትና ከሰይጣን ጋር የሚደረገው ትግል እና የእርሱን የማታለል መንገዶች በሙሉ መገለጥ የተፈጸመው በማርያም አማካኝነት ነው። የዚህ ትንቢት ፍጻሜ በእውነትም ከሌሎች ትንቢቶች ለየት ያለ ነው። ያለ አዳም ኃጢአት በመጸነሷ እና ያለ ኃጢአት በመኖሯ እንኳን ማርያም ከሰይጣን ንክሻ አላመለጠችም። ልጇን በከብቶች በረት ውስጥ ትወልድ ዘንድ ግድ ሆነ። ከዚህ ግርግም የተሻለ መጠጊያ ሊተባበራት የፈለገ ማንም አልተገኘም። ልጇን ከሄሮድስ እጅ ከሞት አደጋ ለማዳን ረጅምና አስቸጋሪ ጉዞ በግብፅ በረሃ አድርጋለች። ኢየሱስ እስራኤል ገና መላው ዓለም የሚድንበትን ወንጌል በሚሰብክበት ጊዜ በልጇ ላይ እያደገ የመጣውን ተቃውሞ አስተውላለች። በመስቀሉ ስር ቆማ ልጇ እንደ ተራ ወንጀለኛ በግርፋቱ ቆሳስሎ ሊገለጥ በማይችል ስቃይ ለሞት ተላልፎ ሲሰጥ በዓይኗ አይታለች። እርሷም ያንን ስቃይ እና መሥዋዕትነት ተካፍላለች። ማርያም የእባቡን ራስ የቀጠቀጠችው አዳኝ በመውለዷ ብቻ ሳይሆን በመላው ሕይወት እና ባሳለፈችው መከራ የምትወደድ እናት እና የሰማዕታት እናት መሆን ጭምር ነው። በዚህ ሚናዋ በመንግሥተ ሰማይ የክብር አክሊል ደፍታ ለሁላችንም ምሳሌ ሆናለች።